ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በሲምፕሊ በስድብም ሊሆኑ ይችላሉ።
ዘገባ አለን፣ ሌሎች ርዕሶችንም ይዘናል። አባችሁን ትቆዩ ዘንድ የምንጋብዛችሁ ኤደን ገረሙ የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆኑ ነው። አብራችሁን ሆኑ። የኢትዮጵያ ሴቶች በማህበራዊ ትስስር አማራጭ ቴክኖሎጂዎች አማካኝነት ጾታን መሰረት ያደረጉ አድሎና ጥቃቶች እየተፈጸሙባቸው እንደሚገኙና በዚህም ምክንያት ዝም እንዲሰኙ እንዲሁም ደግሞ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አመላክቷል። በዙሪያ የተሰናዳውን ዘገባ የምታቀርብልን ስመኝሽ የቆየ ናት።
ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል።
ጥላቻና ወደ ዛቻ፣ ወደ ስድብ፣ ወደ ማስፈራሪያ የተለያዩ የደፍርሻለሁ፣ አስደፋብሻለሁ፣ ገልሻለሁ እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሶናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበት እና ኢቨን ዶ ገምተ ነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም።
የአራት አመት ወንድና የአንድ አመት ሴት ልጆች እናት የሆነችው ቤተልሔም በማህበራዊ ሚዲያ ላይ የሚደርሱ ጥቃቶች በጽሁፍ ማስፈራሪያዎች ብቻ የተገደቡ አይደሉም። የስውር ክትትልና ውክቢያም አጋጥሟታል። ከሷ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል።
ለምሳሌ የመኪናችንን ታርጋ ፎቶ አንስቶ ልኮ በቀላሉ ትገኛላችሁ ምናምን ብሎ ማስፈራራት፣ ያው ታርጋ የፎቶ ካነሳ ተገቢ ነው ማለት ወይም አይቶኛል አግኝቶኛል ማለት ነው። ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲዘ ወንዱንሽ የሚሻ ምናምን ብለው ለሶስት ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይ ቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ከየት ነው ጥንቃት ሊመጣ ትችለው? በጣም ከባድ ነው። ኢንቴሽኔ ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች ይህን ጊዜ ደግሞ ወደ ሌላ ቤት ሄጃለሁ ማለት ነው።
ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጾታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኚዎቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች።
በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ ሲምፕሊ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣
የዛቻዎች የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራማ ድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው።
በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው 96.9% ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል።
ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይ ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው።
ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለ መጠይቅ ከተደረገላቸው ሴቶች መካከል 78% በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች።
ብዙ ተጽዕኖች አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ መየነበረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለው። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል፣ የግል ህይወት ሊረብሽ ይችላል፣ የስራ ህይወት ላይም ጫና ሊያሳድር ይችላል።
ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር።
መጀመሪያ የዛሬ 3 ዓመት አካባቢ የአሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ ና ወደ ሌላ ነገር ጂ ምናምን ነው አይነት መልስ የሰጡት። ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናውቅም።
አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው።
ከዚህም በላይ ደግሞ የሚያስቸግረው ሶሻል ሚዲያ ላይ የሚፈጠሩ ጥቃቶች ማን እንደፈጸማቸው ማወቅ አይቻልም። ደስ ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት እችላለሁ። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው የአካውንታቢሊቲ መካኒዝም መፍጠር አለባቸው።
ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሂዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊየን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች።
ነገር ግን እንደኔ አይነት ሰዎች እንደኔ ድምጻቸው በጣም ቮካል ናቸው፣ ኮንፊደንስ አላቸው፣ ተምረዋል፣ ሪሶርስ እና እንትን የሚያስፈልጋቸው ነገር ማድረግ ለሚፈልጉት ነገር አላቸው ብለሽ የምትተማመኝባቸው ሰዎች ራሱ ሲጠቁ ቤተሰባቸው ሲጠቃ ስታይ አንቺ ራሱ ቺሊንግ ኢፌክት የሚለው ነገር አንቺ ጋር ይመጣልና ወደዚህ ነገር እንዳትመጪ ያደርግሻል። ሶ እኔ ዝም ካልኩ ለፈርቼ ጠጥካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴ እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርድ ሆነው ድምጻቸውን እንዳይጠቀሙ እኔን በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም።
በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከልና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውስንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው ርምጃዎች መካከል አንዱ ሲሆን አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች።
ስልጠና መስጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ አብያም ሊሆን ይችላል ለነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሰው ይመለከተዋል እና ይሄኛው ጉዳይ የሀገር ጉዳይ ነው፣ የሴቶች ብቻ ጉዳይ ስለሆነ ሁሉም የየራሱን አስተዋጽኦ እንዲያደርግ ነው።
ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ አላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምጽ ጋቢና ቪኦኤ ነው። ከኛ ጋር ስለሆናችሁ እናመሰግናለን። ከልክ ያለፈን የመጠጥ ሱሰኝነት አሉታዊ ጎኖች በአስቂኝ አቀራረብ የቃኘ የካርቱን ስዕሎች አውደ ርዕይ ከሰሞኑ ለእይታ ከፍቶናል። ቅምቀማ በሚል ርዕስ የተሰጠው ይሄው አውደ ርዕይ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርበውበታል። ጎብኚዎች ከአዝናኝ ስዕሎቹ ባሻገር ማህበራዊ ቀውስ ለሚተዉት ሱሰኝነት ትኩረት እንዲሰጡ ማስቻል የአውደ ርዕዩ ዓላማ መሆኑንም ሰዓሊያኑ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም ከሰዓሊያኑ ጋር ተነጋግሯል።
አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጁ ወጣቶች ዓመት አልፎ ዓመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራ ናቸው ነበሩ። በሽንት ቤት ዙሪያ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 ዓመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው።
በየዓመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜ ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች የቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክ ሲያስረዳ፣
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች፣ ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረቡ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ 3 ሰዓሊዎች ነን። ከ3ቱ ሰዓሊ እኔ 10 አካባቢ ደርሶብ ይሰርቻለሁ።
ከአመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጡኑ አይነ ከፋች ስለመሆናቸው ያውሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለ14ኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም ሌሎች ተቋማቶች ይህን አዘጋጅተው ሊሆን ይችላል፣ ግን ይሄ ጥምረት ለህይወት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ፣ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ።
በዚህ አውደ ርዕይ ላይ የተሳተፉት ሲራክ ይልማ፣ በስርዓት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራክ ይልማ እንዲህ ገልጸዋል።
አብሮ ለ20 ዓመት በመዝለቅን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስነ የኔን የስራዎችን ስህተት ሌላኛው ጓደኛ ያሳይኛል። ለይኩን ወይ ደግሞ አብሮን እየሰራ ያለው ብስራት ስህተቱን ያሳይኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማ አውደ ርዕይ አዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለእይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ዕለት ከዕለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ አሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ኢቨን ፔንቲንግ በፔንቲንጉም በስክላፕቸሩም በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር ምን አንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ።
ባረቄ ጠርሙስ ጥርሱ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቅማ ወደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የጋቢና ቪኦኤ መሰናዶው ይቀጥላል። በአዲስ አበባ በ9 ወራት ብቻ 13 ሰዎች በግንባታ ወቅት በተከሰተ አደጋ መሞታቸውን የከተማዋ እሳትና የአደጋ ስራ አመራር ኮሚሽን ለአሜሪካ ድምጽ አስታውቋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ይህ አሃዝ ተቋማቸው ለእርዳታ ተጠርቶ በሄደባቸው ጊዜያቶች የተመዘገበ መሆኑን አስታውቋል። መሰል አደጋም በከተማዋ እየጨመረ መምጣቱንም አመላክቷል። የአሜሪካ ድምጽ ያነጋገራቸው ስትራክቸራል መሐንዲስና የስራ ላይ ደህንነት ባለሙያዋ ቤዛ በቀለ የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ ማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑንም ያስረዳሉ። አስማሙ አየነው አጭር ዘገባ አሰናድቷል።
በአዲስ አበባ በግንባታ ወቅት በሚከሰት አደጋ ህይወታቸውን የሚያጡ ዜጎች ቁጥር እየጨመረ መሆኑን የከተማዋ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ይገልጻል። በአንድ ወር ውስጥ ከግንባታ ጋር በተያያዘ 8 ሰዎችም ህይወታቸውን አጥተዋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በከተማዋ በግንባታ ወቅት የሚደርሱ አደጋዎች እየጨመረ ስለመምጣቱ ይናገራሉ።
የኮንስትራክሽን የስራ ላይ አደጋዎች እየተደጋገሙ ነው። 13 ሰው ገደማ ህይወታቸውን አጥተዋል። በኮንስትራክሽን የስራ ላይ አደጋ አንደኛው አዲስ ከተማ ወረዳ 7 ሲጠሩ መስጊድ አካባቢ በመኖሪያ ቤታቸው እንደተኙ ያጋጠመ 7 ሰዎች ህይወታቸው ያለፉበት እናነሳለን። ሌሎቹ በተለያየ ጊዜ ያጋጠሙ ናቸው። እንግዲህ ሁሉም የግንባታ ስራዎች አደጋ ያጋጠመባቸው ቀደም ብዬ የጠቀስኩት ሁሉ በግለሰቦች እየተገነባ ያሉ ህንፃዎች እና መኖሪያ ቤቶች ላይ ያጋጠመ ነው። እንግዲህ ችግሩ እየተደጋገመ ነው። በእርግጥ በኮንስትራክሽን ስራ ላይ በግንባታ ስራ ላይ የአደጋ ደህንነት መስፈርትን ጠብቆ ካለመስራት አንጻር ስህተቶች እና መዘናጋቶች አሉ። በዚህ ምክንያት በሰው ላይ ጉዳት እየደረሰ ነው።
በትላንትናው ዕለት ግንቦት 15 2016 ዓ.ም በቦሌ ክፍለ ከተማ ወረዳ 7 የረር እየተባለ በሚጠሩ አካባቢ ህንፃ ለመገንባት የመሰረት ስራ ላይ በነበሩ ሰራተኞች ላይ በደረሰ የአፈርናዳ የ28 ዓመት ወጣት ህይወት ማለፉንም ኮሚሽኑ ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያናገራቸው ስትራክቸራል መሐንዲስና የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለም የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ የማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑን ይናገራሉ።
ኮንትራክተሮቹ ለግንባታ ስራ የሚገቡበት ዋጋ የደህንነትን ጉዳይ ያማከል አይደለም። ስራውን ሰርቶ ትርፍ ለማግኘት ብቻ ነው የሚገባው። ሲሰራ ጥራትን ጠብቆ አደጋን ሳይፈጥር መስራት ቀዳሚ ታርጌታቸው አይሆንም ብዙ ጊዜ እና በሱ ምክንያት ኮንትራክተሮቹ ጋር ስለ ደህንነት ስራዎች በደንብ አይሰሩም። መከለያ ህጉ አለ። እኛ ሀገር የህጉ ችግር የለም፣ ሁሉም ሰው እንደሚለው ነው። ህጎች አሉ። የህንፃ አዋጁ ላይ የሚያስገድድ ህግ አለ። የአሰሪና ሰራተኛ ህጉ ላይም እንደዚሁ አስገዳጅ ህግ አለ። ያንን ህግ መተግበር ይቻላል። እንደገና ዓለም አቀፍ የሆኑ ህጎችንም እኛ ስምምነት አድርጋለች ኢትዮጵያ እንደ ሀገር። ስለዚህ የህግ ክፍተቱ ብቻ ሳይሆን እንደ ኃላፊነቱን ወስዶ ኮንትራክተሩ ስራውን አይሰራውም። ይሄ የደህንነትን ስራ ህንፃውን ከልሎ ለሰራተኞቹ የሚያስፈልገው የደህንነት መጠበቂያ መሳሪያዎችን አቅርቦ አይሰራም። በዛ ምክንያት አደጋዎች በየጊዜው ይመጣሉ። እንደገና ደግሞ አማካሪ ድርጅቶች ጋር ደግሞ ስንሄድ ከመንግስት ቀጥሎ አማካሪ ድርጅቶች ኃላፊነት አለባቸው። ጥራትን ስናስጠብቅ ደህንነትንም ጎን ለጎን እንደ አማካሪ ድርጅት መሰራት ሲኖርበት አልተሰራም። ስለዚህ ኮንትራክተሩንም የሚያስገድደው ነገር የለም ማለት ነው።
በቂ ቁጥጥርና ህግ ማስከበር አለመኖር ሌላው ምክንያት ስለመሆኑ የሚናገሩት ባለሙያዋ፣ ሰራተኞችም የደህንነት መከላከያ ማድረግን በተመለከተ ያላቸው ግንዛቤ አነስተኛ መሆኑንም ይገልጻሉ።
ሰራተኞቹ እንሰጣቸውን የደህንነት መጠበቂያ መሳሪያ መጠቀም አይፈልጉም። ያ ማለት ምጭ አይመቸንም፣ ሙቀት ይፈጥርብናል፣ የተለያዩ ምክንያቶችን ያወጣሉ። በዛ ምክንያት እነሱ አይጠቀሙልንም። ስለዚህ እንደ አጠቃላይ ስንወስደው ስለ ደህንነት የግንዛቤ ችግር አለ። እያንዳንዱ ፕሮፌሽናል የሆነ ሰው ደህንነትን ትኩረት ሰጥቶ ማለት የሰው ህይወት እያጠፋን የምንሰራው መንገድ የምንሰራው ግንባታ ምንም ጥቅም የለውም ለሰው የምንሰራው እስከሆነ ድረስ። ስለዚህ እንደ አጠቃላይ ሁላችንም ኃላፊነት ወስደን ልንሰራበት የሚገባ ነገር ነው ብዬ ነው የማስበው።
የኢትዮጵያ የህንፃ አዋጅ ቁጥር 6429 ማንኛውም ግንባታ በግንባታው አካባቢ የሚንቀሳቀሱ ሰዎችን፣ የግንባታው ሰራተኞችን፣ የሌሎች ግንባታዎችን ደህንነት በማያሰጋ መንገድ ዲዛይን መደረግና መገንባት እንዳለበት ይደነግጋል። የአዲስ አበባ እሳትና የአደጋ ስጋት ስራ አመራር ኮሚሽን ህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ህጉን ለመተግበር የሚያስችል ቁጥጥር ካልተደረገና ሁሉም የሚመለከታቸው አካላት ለጉዳዩ ትኩረት ሰጥተው ካልሰሩ ችግሩ ተባብሶ ሊቀጥል እንደሚችል ስጋታቸውን ይገልጻሉ።
እንግዲህ ከተማችን ውስጥ በርካታ የኮንስትራክሽን የግንባታ ስራዎች እየተከናወኑ ነው። በዚህ ሂደት ሊያጋጥሙ የሚችሉ አደጋዎችን አስቀድሞ በመገመት የአደጋ ደህንነት መስፈርቶችን ጠብቆ መስራት ያስፈልጋል። በዚህ ረገድ እንግዲህ አሰሪዎች፣ ኮንትራክተሮች፣ የዘርፉ ባለሙያዎች ትልቅ ኃላፊነት አለባቸው። በሌላ በኩል የግንባታ ፈቃድ የሚሰጠው አካል ፈቃድ ከሰጠም በኋላ ግንባታው እንዴት እየሄደ ያለው ከአደጋ መስፈርት አንጻር የአደጋ ደህንነት መስፈርቱን ጠብቀው እየሰሩ ነው የሚለውን ቁጥጥር ማድረግ እና ክፍተቶች ካሉም ፈቃድ እስከ መከልከል ወይም ደግሞ ፈቃድ እስከ ማገድ ድረስ የዘለቁ እርምጃዎች ያስፈልጋሉ። ይሄ በጥብቅ ቁጥጥር ካልተሰራ ችግሩ እየሰፋ ሊመጣ የሚችልበት ሂደት ስላለ በዚህ ረገድ አሰሪዎች፣ ኮንትራክተሮች እና ግንባታ ፈቃድ አካሎች ትኩረት እንዲሰጡት በዚሁ አጋጣሚ ለማሳሰብ እንወዳለን።
የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ እንደሚሉት ደግሞ በሀገር አቀፍ ደረጃ ለግንባታ ስራዎች ደህንነት የሚሰጠው ዝቅተኛ ትኩረት አሁን ላይ ከውጭ በሚመጡ ተቋራጮች ላይም ጭምር መስተዋል መጀመሩ ይናገራሉ። ችግሩን ለመፍታትም መንግስትን ጨምሮ በግንባታው ውስጥ የሚሳተፉ አካላት ለጉዳዩ ትኩረት በመስጠት ህግንና ሙያዊ ኃላፊነትን አክብረው የሚሰሩበትን ሁኔታ መፍጠር እንደሚገባ ይመክራሉ።
መንግስት ለሚሰሩ ለየትኛውም ግንባታዎች የተሰራ ቅድመ ጥንቃቄ ማየት ማለት ተቆጣጣሪ አለ። የግንባታ ፍቃድና ቁጥጥር የምንላቸው ግንባታዎችን መቆጣጠር አለባቸው። የሀገሪቱ የወጡትን ህጎች አሁንም ህግ እያወጡ ነው፣ ግን እስካሁን ያለውንም ህግ እንዲጠበቅ መንግስት የበኩሉን ድርሻ መወጣት አለበት። ኮንሰልታንቶችም ፕሮጀክቶችን እንደማስተዳደራቸው ይህንንም መቆጣጠር አለባቸው። የደህንነት ጉዳዮችን መቆጣጠር አለባቸው። ኮንትራክተሩ ደግሞ እራሱንም ትርፋማ ስለሚያደርገው ጥሩ የካምፓኒ ፕሮፋይል ወይ ደግሞ የድርጅቱን በደንብ የሚያሳውቅበት ስለሚሆን የደህንነትን ነገር ላይ ትኩረቱን ሰጥቶ መስራት አለበት። በተጨማሪ እዚህ ላይ መጨመር የምፈልገው ሁሉም ዜጎች ደግሞ ኮንስትራክሽን ሴክተሩ እንዳለ ለአደጋ ተጋላጭነቱ ከፍተኛ ስለሆነ እያንዳንዱ ግለሰብ ለራሱ ጥንቃቄ መውሰዳል።
2009 ዓ.ም በወጣው የህንፃ አዋጅ በግንባታ ወቅት በቸልተኝነት ደህንነት መጠበቅ ባልቻሉ አካላት ላይ እስከ 5 ዓመት የሚደርስ እስር ሊያስቀጣ እንደሚችል ይደነግጋል። የአሜሪካ ድምፅም ቁጥጥር የማድረግ ስልጣን የሰጣቸው የኢትዮጵያ ኮንስትራክሽን ባለስልጣንና የአዲስ አበባ የግንባታ ቁጥጥር ባለስልጣን ኃላፊዎችን ስለ ጉዳዩ ለማናገር ያደረገው ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።